Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ሁሉም ሰው ኑሮ መሞቱ ካልቀረ የኔ መኖር እኔ የሚያስደስቱኝ ነገሮች ሁሉ ሰርቼበት ነው ማልፈው። የሌላውን ሰው መብት፣ ባህል፣ አስተሳሰብ አይንካ እንጂ የሚያስደስተኝ ነገር ከማድረግ ወደኋላ አልል።
በቀዳሚው ዘገባችን ሰዓት ደምሴን ይዘናታል። ያዳመጣችሁት የእሷን ድምጽ ነበረ። የጋቢና ጉዟችን ከአሜሪካ ድምጽ ተጀምሯል። ለምሽቱ አብሬያችሁ የማመሸው ጽዮን ግርማ ነኝ። የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በምስክርነት የቆጠሯቸው የመንግስት ከፍተኛ ባለስልጣናት ፍርድ ቤት አልቀረቡም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በደረሳቸው መጥሪያ መሰረት ቀርበው እንዲመሰክሩ አሊያም ታስረው ቀርበው እንዲመሰክሩ ተከሳሾቹ ጠይቀዋል። ዝርዝር አለን።
ከገሬ ክረምት ጋር ሳነጻጽረው አይ እኛ ጋር ክረምት የለም አልኩኝ። በቃ አሳቀኝ። በካሌንደር ላይ ሰኔ፣ ሐምሌ፣ ነሐሴ የሚለውን አይቼ ሳቀኝ የመጣው ክረምት ማለት ምን ማለት እንደሆነ ገና እዚህ ተጀምሮ አይቼው በጣም ነው የገረመኝ።
በኮሜዲያንነቱና በትወና ረጅም ጊዜን ያሳለፈው ደረጀ ኃይሌም ስለ ስራው አጫውቶናል። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ከምሽቱ ዜናዎች ጋር ጽዮን ግርማ ተመልሼ መጥቻለሁ። በእስር ሆነው እየተከራከሩ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በምስክርነት የቆጠሯቸው ከፍተኛ የመንግስት ባለስልጣናት ዛሬ ፍርድ ቤት ሳይቀርቡ ቀሩ። ለምስክርነት ከተቆጠሩት አንዱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲሆኑ ጽህፈት ቤታቸው መልስ ሰጥቷል። ተከሳሾችና ጠበቆች ግን መልሱን አልተቀበሉትም። ምክንያቱም በደረሳቸው መጥሪያ መሰረት ቀርበው እንዲመሰክሩ አሊያም ታስረው ቀርበው እንዲመሰክሩ ሲሉ ጠይቀዋል። ዝርዝሩን ወደ በኋላ ላይ ይዘን እንመለሳለን። ግብጽ እንደ አውሮፓውያን አቆጣጠር በ2013 ዓ.ም በአንድ ወታደራዊ ጥቃት ላይ ጥቃት ፈጽመዋል ያለቻቸውን 15 እስላማዊ አማጽያን በስቅላ ቀጣች። እንደ አውሮፓውያን አቆጣጠር በ2015 6 ጂሃዲስቶች በስቅላት ከተቀጡ ወዲህ ይህ የዛሬው የሞት ቅጣት ግብጽ ውስጥ ከፍተኛው ሲሆን የተፈጸመውም ሰሜን ካይሮ ላይ በሚገኙት ሁለት እስር ቤቶች ውስጥ መሆኑ ታውቋል። ባለፈው ወር በሲና መስጊድ ውስጥ በ300 ህዝብ ላይ ከተገደሉ ወዲህ የግብጹ ፕሬዚዳንት አብዱል ፈታህ አልሲሲ እስላማዊ መንግስት ነኝ በሚለው አማጺ ቡድን ላይ ከፍተኛና ልዩ ጥበቃ እንዲካሄድ ማዘዛቸው ታውቋል። በሌላ በኩል አንዲት እንግሊዛዊት ግብጽ ውስጥ እንዳይገባ የተከለከለ ህመም አስታጋሽ ኪኒን ደብቃ በማስገባቷ ለእስር ተዳርጋለች። የግብጹ ፍርድ ቤት ዛሬ ማክሰኞ በ33 ዓመቷ ላውራ ፕሎማር ላይ የሶስት ዓመት እስራት የፈረደባት ሲሆን ግለሰቧ ትራማዶል የተባለውንና የተከለከለውን ኪኒን ቦርሳ ውስጥ ደብቃ ለማስገባት ስትሞክር ነው ቀይ ባህር አካባቢ ባለችው ሃርጋዳ የመዝናኛ ከተማ ላይ በጉምሩክ ፖሊሶች ፍተሻ የተያዘችው። ትራማዶል ግብጽ ውስጥ በአደንዛዥነት በመፈረጁ እንዳይገባ የተከለከለ መድኃኒት ሲሆን ፕሎመር ብርቱ የጀርባ ህመም ለነበረባት ግብጻዊ ጓደኛዋ ነበር ደብቃ ለማስገባት የሞከረችው ተብሏል። ብይኑ ይግባኝ ሊባልበት እንደሚችልም ተገልጿል። ላይቤሪያውያን ቀጣዩ ፕሬዚዳንት ለመምረጥ ዛሬ ማክሰኞ ሁለተኛውን ዙር የድምፅ አሰጣጥ እያካሄዱ ናቸው። የቀድሞ ታዋቂ የእግር ኳስ ተጫዋች ጆርጅ ዊሃ ምክትል ፕሬዚዳንት ጆሴፍ ቦካ ናቸው። በላይቤሪያ ህገ መንግስት መሰረት የተፈቀደውን የሁለት ጊዜ ስልጣን ዘመን እየጨረሱ ያሉት ፕሬዚዳንት ኤለን ጆንሰን ለመተካት እየተፎካከሩ ያሉት። በመጨረሻም የሩሲያው ተቃዋሚ መሪ አሌክስ በቀጣዩ ዓመት በሚካሄደው ፕሬዚዳንታዊ ምርጫ ህዝቡ እንዳይሳተፍ ጥሪ ማድረጋቸው ህገ ወጥ ሊሆን ይችላል ሲሉ አንድ የክሬምሊን ቤተ መንግስት ቃል አቀባይ ተናገሩ። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፋለን። በእስር ሆነው እየተከራከሩ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በመስክርነት የቆጠሯቸው ከፍተኛ የመንግስቱ ባለስልጣናት ዛሬ ፍርድ ቤት ሳይቀርቡ ቀሩ። ለመስክርነት ከተቆጠሩት አንዱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሲሆኑ ጽፈት ቤታቸው መልስ ሰጥቷል። ተከሳሾቹና ጠበቆቹ ግን መልሱን አልተቀበሉም። ጠቅላይ ሚኒስትር ኃይለ ማርያም በደረሳቸው መጥሪያ መሰረት ቀርበው እንዲመሰክሩ አሊያም ታስረው ቀርበው እንዲመሰክሩ ሲሉ ተከሳሾች ጠይቀዋል። መለስካቸው አማ ከአዲስ አበባ አጠር ያለ ዝርዝር አድርሶናል።
ጠቅላይ ሚኒስትር ኃይለ ማርያምን ጨምሮ አምስት ከፍተኛ የመንግስት ባለስልጣናት፣ አራቱ የኦፌኮ አመራር አባላት በተከሰሱበት ጉዳይ ምስክርነታቸውን እንዲሰጡ መጥሪያ ቢላክላቸውም ባለስልጣናቱ ዛሬ በችሎት ሳይቀርቡ ቀሩ። በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ቀርበው ዛሬ የምስክርነት ቃላቸውን ይሰጣሉ ተብሎ ይጠበቁ የነበሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ አቶ አባዱላ ገመዳ፣ አቶ ለማ መገርሳ፣ ዶክተር አብይ አህመድና ወይዘሮ ጫልቱ ሳኒ ናቸው። ፍርድ ቤቱ እንዳስታወቀው ከጠቅላይ ሚኒስትሩ ጽህፈት ቤት መልስ ተሰጥቷል። ጠቅላይ ሚኒስትሩ በተደራራቢ ስራ ምክንያት ዛሬ በመጥሪያው መሰረት ፍርድ ቤት ሊገኙ እንደማይችሉ የደብዳቤው መልስ እንዳስታወቀም ፍርድ ቤቱ አብራርቷል። ከተከላካይ ጠበቆች አቶ አምሃ መኮንን ጉዳዩ ይበልጥ እንዲብራራ ጥያቄ አቅርበዋል። ተከሳሾች ምስክር የቆጠሩት ግለሰብ ዜጎችን እንጂ ተቋማትን እንዳልሆነ ጠቅላይ ሚኒስትሩ ዛሬ ባይመቻቸው ጊዜ ተፈልጎ ሊቀርቡ እንደሚችሉ አመልክተዋል። ከተከሳሾቹ መካከል የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በበኩላቸው ጠቅላይ ሚኒስትሩን ለምስክርነት በግለሰብ ደረጃ እንደቆጠሯቸው አስታውሰው በደረሳቸው የፍርድ ቤት መጥሪያ መሰረት ቀርበው እንዲመሰክሩ፣ ያ ካልሆነም እንደ ማንኛውም ዜጋ በሕግ ተገደው በፖሊስ ተይዘው ፍርድ ቤት ቀርበው እንዲመሰክሩ አመልክተዋል። ለአራቱም ባለሥልጣናት መጥሪያ እንደተላከ ቢገለጽም ለመድረሱ የቀረበ ማስረጃ አልነበረም። ፍርድ ቤቱ በጉዳዩ ውሳኔ እንደሚሰጥ አስታውቆ በሚቀጥሉት ሁለት ቀናት ቀሪዎቹ የመከላከያ ምስክሮች እንዲሰሙ ትእዛዝ ሰጥተዋል። አቃቤ ሕግ አራቱን የኦፌኮ አመራር አባላት ማለትም አቶ ኩርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስርቶባቸው ሲከራከሩ ቆይተዋል። ከ22ቱ ተከሳሾች ፍርድ ቤቱ አምስቱን በነጻ ሲያሰናብት 17ቱ እንዲከላከሉ በይኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ የሚከላከሉት ግን በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ ዝግጅታችን ደግሞ በትላንትናው ምሽት ለዛሬ በይደር ያቆየ ነው። የተዋናይት ድምፃዊት፣ የፋሽን ባለሙያና ዳይሬክተር ሳያት ደምሴ ቃለ ምልልስ ይሆናል። ሳያት ደምሴ በቅርቡ እዚህ ዋሽንግተን ዲሲ መታ በነበረበት ወቅት የጋቢና እንግዳችን ነበረች። ስለ ስራዋና ህይወቷ በጥቂቱ አካፍላናለች። የትላንትናውን ምሽት ቃለ ምልልስ ክፍል አንድን ያቋረጥ ነው። ሳያት በበርካታ ፊልሞች ላይ ለምን እንደማናያት ጠይቂያት፣ ስክሪፕቶች ይደርስሻል ወይ? ከደረሰሽ ማትሰሪበት ምክንያት ምንድን ነው የሚል ጥያቄን ሰንዝሬ ነበረ። ለሱ ምላሽ እየሰጠች ገታ ያደረግ ነው ቃለ ምልልሱን። ከዛው እንቀጥላለን።
የኔን አቋም ልንገርሽ፣ በጣም ደክሞኛል። ሴቶች ቆንጅዬ ልጅ ሁና የስቶሪ ማስኬጃ የታሪክ ማስኬጃ ብቻ ከመሆን አጭር ቀሚስ ለብሰሽ ውበት መታይ አይደለም ፊልም ስራ። የሆነን ሰው ቤት ውስጥ ገብተሽ ታሪኩን መንገሪያ ነው። ያንቺን ታሪክ እኔ ነኝ የምጫወትልሽ። ሁልጊዜ የኛ ሀገር ሴቶች ቆንጆ ብቻ አይደሉም። ጸጉራቸውን ተሰርተው ረዥም ተጠቅለው የሚሉ ሴቶችን ብቻ አይደሉም። ዊ ሀቭ በጣም ጠንካራ ሴቶች። እኔ እንደውም በስራዬ በጣም እድለኛ ነኝ። በጣም ጠንካራ ሴቶች አጋጥመውኛል። በጣም ሊነገርላቸው ታሪካቸው የሚገቡ ብዙ ሴቶች አጋጥመውኛል። እነሱን እያየን ነው እኛ የምንበረታው። በወንዶች በታጠረ ማህበረሰብ ውስጥ ትንንሽ ሴቶችን ማየት የሆነ ቦታ ያጠነክርሻል። ለራስሽ ምክንያት እንዳትሰጭ ያደርግሻል። እኔ እዚህ ቦታ ያልደረስኩት ሴት ስለሆንኩን አት ሴት እዛ ቦታ ደርሶ ታያለሽ። የሚመጡት ሁሉ ነገሮች ቆንጅዬ ልጅ የሆነን ሰው ወዳ ሀብታም ወዳ ድሃውን አንድ አይነት ሆነብኝ። እኔ ደግሞ ብዙ መናገር የምፈልገዋለና አልገጣጠማል። ለዛ ነው
የቴሌቪዥን ድራማዎች አሁን በጣም ተበራክተዋል፣ ፊልሞችም ተበራክተዋል። እኛም በዚህ በአሜሪካ ድምጽ አንድ ጊዜ ከባለሙያዎች ጋር ይህን ጉዳይ ዳሰነው ነበር። ጠንካራ ሴቶች የሚታዩበት የቴሌቪዥን ድራማና ፊልም የለም። ጠንካራ ካራክተሮች የሴት ካራክተሮች የሚገነቡበት ቦታ የለም። ሴቶቹ ሁልጊዜ በደካማነት ቦታ ላይ ተቀምጠው የሚታይ ነው ድራማዎቹ ሁሉ። በእውነተኛው ዓለም ያለው የሴቶች ገጸ ባህሪ ይሄ ስለሆነ ነው ወይስ ደግሞ እሱ በጣም ገበያ ስለሚያመጣ ነው? እንደዚህ አይነት ነገሮችን ከፊልም ደራሲዎች ጋር ትነጋገራላችሁ? ከዳይሬክተሮች ጋር ትነጋገራላችሁ? ምክንያቱም በኢትዮጵያ ፊልም ማደግ ላይ የሚሰሩ ደግሞ በርካታ ልጆችን አቃለሁና እንደዚህ አይነት የመወያየት የመገናኘት እድሉ አላችሁ ወይስ ስክሪፕቱን ሰጥተዋችሁ ከዛ መተወን ብቻ ነው ስራችሁ?
የሚገርምሽ እኔም ብዙ ጊዜ የምለው ነገር ነው ሆነ ያነሳሽው ነገር ሴቶችን ቆንጆ ብቻ አድርጎ መሳል ለሴቶችን ብቻ አይደለም መጥፎ፣ ወንዶቹንም መናቅ ነው። የኛ ሀገር ወንዶች የሚወዱት እንደዚህ አይነት ሴት ብቻ ነው ማለት ነው። ያለ ከተማ ውስጥ ያሉት ሴቶች እነዛን ጠንካራ ወንዶች ያሳደጉ ወልደው ያሳደጉ ሴት ልጅ ወንድን ያበቃች እናት ናት እኮ። ይሄ ወንድነት ማንነት እንዲኖረው የእናት የሆነ ፓርት ትወስጃለሽ ከእናትሽ። ተመልካቹ አይፈልግም ይሉሻል። ሶ ተመልካቹ የሚፈልገው እንደዚህ አይነት ሴት አግብቶ መኖር ነው። ኢንዱስትሪው የተወሰነ ሰው ነው የያዘው። በጣም የሚፈልጉት ደግሞ የተሻለ ነገር የሚሰሩ ሰዎች ተይዘዋል። በብዙ ነገር ታንቀው በአቅም በቦታ ለመመቻቸት በእቃ እጥረት ተይዘዋል። ተሰብስበን እናወራለን፣ ግን እንደምንፈልገው የሚያራምድ አይደለም። እኛ ሀገር ፕሮዲውሰር ሲመጣ ሙያውን የሚያውቅ ሰው አይደለም፣ ገንዘብ ያለው ሰው ነው ብዙ ጊዜ የሚመጣው። ማስተላለፍ የሚፈልጉትን መልእክት ሳይሆን እንደዚህ አይነት ፊልም ሰራ መባል ነው እንጂ እኔ እንደዚህ አይነት እናት ነበረኝ፣ እኔ እንደዚህ አይነት ወንድም ነበረኝ፣ እኔ እንደዚህ አይነት መሪ ነበረኝ፣ እኔ እንደዚህ አይነት አሳዳጊ ነበረኝ፣ እነሱ ታሪክ ይነገርልኝ ሊልሽ የሚመጣ የለም። እከሌትም ማሰራት ትፈልጋለሁ፣ እከሌን ማሰራት ትፈልጋለሁ፣ ቤቱ ፓርቲ ይዘጋጃል፣ እነ እከሌን ፊልም አሰራው በጣም ታዋቂ ሰው ሆነ፣ ይሄ ነው ታሪኩ በሙሉ። ሶ ከባድ ነው። በእኛ አቅሙ ያለው ገና ገንዘቡ ወደ እውቀቱ ወደ አላቸው ሰዎች አልመጣም። አጭር ቀሚስ ለብሰሽ የምትሰሪበት ስክሪፕት መጥቷል ምናምን የተባልሽ ነው ስክሪፕት የሚደርስሽ። እስከ ዛሬ እኮ አጭር ቀሚስ ለብሰሽ አይተሽን ሻናቅ ምናምን ትባያለሽ።
ትነጋገራላችሁ ለምሳሌ ከፊልም ሰሪ ጓደኞችሽ ባለሙያዎች ጋር? እሰማለሁ አንዳንዶች የፊልም ባለሙያዎች ታዋቂ የሆኑ የፊልም ባለሙያዎች የምንፈልገውን ስክሪፕት አናገኝም፣ የምናገኛቸው ስክሪፕቶች ተመሳሳይ ናቸው ሲሉ እሰማለሁ። እና ትነጋገራላችሁ?
ሁላችንም አንነጋገርም፣ ግን በአንቺ ከአንቺ ጭንቅላት ጋር የሚመሳሰል የመሰለሽን ታገኘዋለሽ። ምክንያቱም እንደ ማንኛውም ሰው ትወጃቸዋለሽ። አንቺም እኮ ፊልማቸውን ገዝተሽ ታያለሽ ሲወጡ። እንደ ማንኛውም ሰው ከሌ ብለሽ የምታዩ ፊልም አክተሮች አሉ። እነሱን የምወዳቸውን አገኛቸዋለሁ፣ እናወራለን። ግን አንዳንድ ጊዜም ደግሞ እንጀራም ነው። ልክ አሁን እንጨት ሰሪ ሁሌ የሚያምር ጠረጴዛ አይሰራም። የሆነ ጊዜ ጎደል ያለ ጠረጴዛ ይሰራል፣ የሆነ ጊዜ አልጎደል። ሶ እንጀራቸውም ስለሆነ አንዳንድ ጊዜ ደስ የሚል ይሰራሉ፣ አንዳንድ ጊዜ ደግሞ በቃ ለእንጀራ ብለሽ ታደርጊዋለሽ።
ስንት ፊልም ነው የሰራሽው? ከሰራሻቸው ፊልሞች የተወደዱልሽ የት ናቸው? ለምሳሌ አጭር ቀሚስ ያላደረግሽበት ረጅም ቀሚስ አድርገሽ የሰራሻቸው ፊልሞች የታዩ አሉ? እንደሱ ከሰራሻቸው ፊልሞች ውስጥ
አሁን እዛ ሰው ውበቴን አልተጠቀምኩበትም። አጭር ቀሚስ ለብሼ የሰራሁበት ፊልም የለኝም። አምስት ፊልም ነው የሰራሁት እስካሁን።
ተቀባይነቱ እንዴት ነበረ?
ይለያያል። ያልደረሰበት ሰው አይገባውም፣ የደረሰበት ይገባል። አንዳንድ ፊልም የምንወደው ከኛ ልምድ ተነስተን አይደል? በህይወትሽ የነካሽን ተወጇዋለች፣ ያልነካሽን ደግሞ ደስ ይላል ብለሽ ታልፊዋለች። ስለዚህ በእኔ አመለካከት ሁሉም የተወደደ ይመስለኛል።
ሰዓት እንግዲህ ሙዚቃ ስትሰሪ ከሙዚቃው ይልቅ ፊልሙ ይሻላል፣ ፊልሙ ላይ ትጎብዛለች፣ ሙዚቃው ይቅርባት የሚሉ አስተያየቶች በጣም በርከት ብለው ይሰጣሉ። የዛ ነው ያህል ደግሞ ወጣት ልጆች በተለይ ተማሪዎች ደግሞ ወደውት ያሉ ስራዎችሽን እና አንቺ ምንድን ነው ያለሽ አስተያየት? በሙዚቃውና በፊልሙ መካከል ችሎታሽን እንዴት ነው መዝነሽ የምትገልጭ?
እንኳን ይህን ጥያቄ ጠየቅሽኝ። ብዙ ጊዜ መናገር እፈልጋለሁ። አይ ዋንት ሁሉም ሰው ኖሮ መሞቱ ካልቀረ የኔ መኖር እኔ የሚያስደስቱኝን ነገሮች ሁሉ ሰርቼበት ነው ማልፎ። የሌላውን ሰው መብት፣ ባህል፣ አስተሳሰብ አይንካ እንጂ የሚያስደስተኝን ነገር ከማድረግ ወደኋላ አለ። እኔን ያስደስተኛል። ሰው ደግሞ የወደደው ነገር ያምርበታል። አንቺ ውድድ አድርገሽ የለበሽው ነገር ያምርብሻል። አንዳንድ ጊዜ ለሴት ልጅ ዓለም የፈቀደችው እንድናየው የተፈቀደልን መንገድ እናጥራለን። ለወንድ ልጅ ኪነ ጥበብ በጣም ይሰጣል፣ ቁጭ ብሎ መጻፍ ይችላል ምን ይላል። ለሴት ልጅ ግን እንደሱ ማድረግ አንችልም። ብዙ የህይወት ጥያቄና ትግል አለብን። ሙዚቀኛ ብቻ ስለሆንሽ መቀመጣት መማር አለብሽ። ቆንጆ ስለሆንሽ ብቻ አሁን ዘመኑ ተለይቷል። ቁጭ ብለሽ ራስሽን አዳምጠሽ ለመጻፍ ምናምን ህይወት እኛን የበለጠ መስዋዕትነት ይጠይቅብናል።
ስራዎችን በኪነ ጥበብ ሚዛን ላይ አስቀምጠው የሚመዝኑ ሰዎች አሉ። ለምሳሌ አንቺ ስቀደም ስታነሹ ስካስ ደስተኝ ድረስ ብለሻል። ስካስ ደስተኝ ድረስ ደስ ያለኝን ነገር ብሰራ ብለሻል። ግን አንዳንድ ጊዜ ሙያ ለባለሙያ ወይም ሙያ ለሙያተኛ ኪነ ጥበብም ራሱን የቻለ ዋጋ አለው የሚሉ አሉ። እና እሱን ሳያሟላ ነው ወይ ዝም ብለሽ የምትዘፍኒው?
ኧረ አይመስለኝም። እኔ እንደውም በጣም አስተያየት መጠይቅ እወዳለሁ። የሚገርምሽ እኔ ከፍና ዝቅ አልፈራ። ይሄ ያስጠላል መባልን፣ ይሄ ያምራል መባልን አልፈራ። ለሰው ሳላሳይ ይሄ እንዴት ነው ሳልል አላወጣውም። ግን ደግሞ ማወቅ ያለብሽ ነገር በሆኑ ሰዎች ደረጃ ብቻ እየተገመገመ ሙዚቃ የሚሰራ ከሆነ የዛ አይነት ሙዚቃ ብቻ ነው የሚኖረው። የሆነ አይነት ሙዚቃም እንዲኖር መንገዱ መለቀቅ አለበት። እንዴ እዚህ እኮ አሜሪካ እያወሩ ሁሉ ሲዲ ይሸጥ የለ እንዴ? ቁጭ ብለው ዛሬ ደብሮኛል ጸጉሬን ሊሰራ ወጥቼ ምናምን ብለሽ ሲዲ ትሸጫለሽ። ለአርት መመዘኛው መሆን ያለበት ብዙ ነገር ነው በአንዴ። ይሄ የኛን ሀገር አይደለም፣ ግጥሙ እንደዚህ ነው፣ ዜማው እንደዚህ ነው ተብሎ መሆን ያለበት አይመስለኝም። ግን እኔ በተሻለ መጠን አስተያየት ጠይቃለሁ ብዬ አስባለሁ።
ክሊፕ ዘፈንሽን ስትሰሪ አብረሽ በጣም በርካታ ክሊፖች ትሰሪያለሽ። እነሱ በጣም ብዙ ዋጋ ያስከፍሉሽ። ምክንያቱም በቀረጻ ለአንድ የሙዚቃ ክሊፕ ለመስራት የሚያስከፍለው የገንዘብም የጉልበትም የጊዜም ዋጋው ከፍተኛ ነው እና እንደዛ አይነት ፊልም የመሳሰሉ የሙዚቃ ክሊፖችን ነው የምትሰሪው። እነሱ ብዙ ዋጋ ያስከፍሉሽም ከገንዘብ ከጊዜ?
አዎ። ግን እኔ ምንም ቀላል ነገር ወድጄ ማላቅም ሰርቼ ማላቅም። ገብቶሻል? ቀላል ቢሆን ሁሉም ሰው ያደርገዋል። የምትወጁ ነገር ዳይሬክቲንግ በጣም ወዳለሁ፣ ዳይሬክት ማድረግ እና ዘፈኖቼን ስጽፍ ደግሞ ሁሉም ታሪክ አላቸው። ዝም ብዬ አልጽፈው፣ እሱን ታሪክ መናገር ስለምፈልግ መስዋዕትነት ቢያስከፍለኝም አደርገዋለሁ ለእኔ። ምክንያቱም አሁን እንኳን ዛሬ እንኳን ሳያቸው አያሳፍሩኝም ኳሊቲያቸውን። በዛ ጊዜ በነበረው እንኳን አቅም እንደዛ ታቅለን ሰርተ ነው አሁን ሳየው ለክፉ አይሰጥም ይላል። ስለዚህ
የአሁኑ የሙዚቃ አልበምሽም እንደሱ አይነት በርካታ ክሊፖች ይኖሩታል?
እኔ እንጃ። የእውነት ከጠየቅሽኝ እኔ እንጃ። ከሶስት በላይ የምሰራ አይመስለኝም በአሁኑ። ለምን አሁን ሌላ በጣም ብዙ የኔን ሰዓት የሚጠይቅብኝ ስራ ስላለኝ ከሶስት ማስበለጥ አይመስለኝም።
ምንድን ናቸው ሌሎቹ ስራዎች? እስካሁን ከዘረዘርናቸው ውጪ ሌላ ስራ አለሽ? ለምሳሌ ያላነሳ ነው የዲዛይን ስራ አለ፣ እንደው ማጠቃለያ እናደርገዋለን ብዬ። ከሱ ውጪ ሌላ ስራ አለሽ?
ነጋዴ ለመሆን አስቤያለሁ ወይም ነኝና ወደሱ ደግሞ ትንሽ ጠንከር ላደርግ እያሰብኩ።
ወደ ማጠቃለያው እንሄዳለን። ስቱዲዮ አርፍደሽ ነው የመጣሽው፣ ስለዚህ ሰዓታችን አልቋል እያለን ነው።
አሁን ይህን ልንገራቸው አርፍጄ እንደመጣ ስቱዲዮ አርፍጄ ነው የመጣሁት። በጣም ይቅርታ።
የዲዛይን ስራ ትሰሪያለሽ፣ ካምፓኒም ድርጅትም አቋቁመሻል በሱና ምን ደርሷል የዲዛይን ስራሽ?
አሁን ኦልሬዲ ኢንቨስተር አግኝቼ ሼር እየገቡ ስለሆነ ብዙ መናገር አልችልም። ስሙን ሬጅስተር አድርገነዋል፣ ግን በጣም በትልቁ በሁሉም እንትን በፋሽን ዙሪያ ባሉት አክሰሰሪ፣ ቦርሳ፣ ልብስ ላይ በትልቁ እንገባለን። በቃ
ምንድን ነው ዲዛይን ልብሶችን፣ ጫማ፣ ቦርሳ ነው ታሪክ ውስጥ ንገሪን ስለሱ። መቼ ነው የጀመርሽው? ምንድን ነው የምትሰሪው?
ድሮ አሁን አንድ 8-9 አመት አይሆንም። ፋሽን መስራት ከበፊትም ነው የምወደው ነገር ነው። እጄ ስራ አይፈታም። ዳንቴል፣ ወኪሎች ምናምን ሰራለሁ፣ ቦርሳ ሰራለሁ፣ ልብስ ሰራለሁ፣ አክሰሰሪዎች፣ የአንገት ሀብል፣ ጆሮ ጌጥ ምናምን።
ሰዓት ደምሴ በጣም እናመሰግናለን እዚህ የአሜሪካ ድምጽ ስቱዲዮ ተገኝተሽ ቃለ ምልልስ ስለሰጠሽን በጣም እናመሰግናለን። እግዜር ይስጥልን።
እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁ።
ሳያት ደምሴን በጣም እናመሰግናለን። አድማጮች የሳያትን ቃለ ምልልስ በቪዲዮ ማየት ከፈለጋችሁ ሙሉውን በፌስቡክ ገጻችን ላይ አት ቪኦኤ አምሃሪክ ብላችሁ ብትገቡ ታገኙታላችሁ። እዚህ ፌስቡካችን ላይ የምትከታተሉን ደግሞ የተለያየ አስተያየቶችን እየሰጣችሁ ነው። ዩሱፍ መሐመድ እንኳን ለገና በዓል አደረሳችሁ ብለናል። እንግዲህ የአውሮፓውያንን የገና በዓል ለሚያከብሩ ሁሉ እኛም እንኳን አደረሳችሁ እንላለን። እኔ እንኳን በግሌ የኢትዮጵያን ገና ነው
የምናከብረው። ስለዚህ ኢትዮጵያ ገና ሲደርስ ደግሞ እንኳን አደረሳችሁ እንባባላለን። እኔም በተመለከተ ማለት ነው። አስተያየቶቻችንን አየር ላይ አታቀርቡም የሚል አስተያየት አስፈርሃል። ለማቅረብ እንሞክራለን። እንግዲህ በተቻለን አቅም ሁሉ ሰዓት ሲበቃን ለማቅረብ እንሞክራለን። አስተያየቱን እንቀበላለን። ሃና ቆንጆ የሁልጊዜም ተከታታያችንና አስተያየት ሰጫችን ናት። እሷም እንዲሁ ዛሬ ለሰዓት ያላትን አድናቆት ገልጻለች። ለሰዓት ደምሴ እጅ ነስቻለሁ እያሉም አሉ። ሁላችሁም እናመሰግናለን። የምትሰጡትን አስተያየት እንቀበላለን። አንድ ሰው ደግሞ እንደው ማንበባችም ወይ የሚል ነገር ጽፏል። በእርግጥ ማንበብ እችላለሁ። አንዳንድ ጊዜ ስቱዲዮ ተቻኩለን ስንገባ ይዘን የመጣነውን ዜና የማየት እድሉ ሳናገኝ የሚፈጠሩ ስህተቶች አሉ። ለሱ በጣም ይቅርታን እንጠይቃለን፣ እናስተካክላለን። ተከታዩ ዘገባችን ከደረጀ ጋር ይሆናል። ኮሜዲያን ደረጀ እዚህ ዋሽንግተን ዲሲ ነው ያለው። አሁንም በቅርቡ ደግሞ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ ተገኝቶ ነበር። ከሄኖክ ሰማእግዜር ጋር ውይይት አድርጓል። የዚህ ውይይትም በቪዲዮ የተቀረጸ ነው። በቅርቡ በፌስቡክ ገጻችን ላይ ይለቀቃል። እስቲ ለዛሬ በትላንትናው ዕለት አሰምተናችሁ የነበረውን የቃለ ምልልሱን የመጀመሪያ ክፍል ደግመን እናሰማችሁና በነገው ምሽት ደግሞ ክፍል ሁለትን ይዘንላችሁ እንቀርባለን። ኮሜዲያን ደረጀ ኃይሌ ከሄኖክ ሰማእግዜር ጋር
እንኳን ደህና መጣችሁ። ፌስቡክ አት ቪኦኤ አማሪክ ላይ ሁላችሁንም እንደዚሁም ደግሞ በሬዲዮ ለምታዳምጡን እንኳን ደህና መጣችሁ። ዛሬ እንግዳ ይዘንላችኋል። ደረጀ ኃይሌ አዲስ ሙሽራ ነው እዚህ አብሮን የሚገኘው። ሁላችሁም በስራው ታውቁታላችሁ። እንኳን ደስ ያለ በቅርቡ ተሞሽረ።
እንኳን አብሮ ደስ አለን።
ሰርጉ እንዴት ነበር?
በጣም አሪፍ ነበረ። በጣም ደስ ይላል። ወዳጅ ዘመድ ጓደኛ ሁሉም የሚችለውን ያደረገበት እኔም ያስደሰቱበት በቃ በጠቅላላ ለለፋው ለደከምከው ነገር ሁሉ ዋጋ ጊዜ ጠብቆ እንደሚከፈልህ የታየበት ነው እና እኔ በጣም ደስ ብሎኛል። በዚህ አጋጣሚ ወዳጅ ዘመድ ጓደኞቼን በሙሉ አመሰግናለሁ።
በጣም ጥሩ። እንኳን ደስ ያለህ። ደግሞ በጣም ቆንጆ ሴት አግብተሃል። ባለቤትህን አስተዋውቀን። ብዙ ሰዎች እንደዚህ በፍቅር ጠብ ያደረገችው ማን ብትሆን ነው ብለው ያስባሉ። እስኪ ስለ እሷ ጥቂት በለን።
ሰብለ አድማሱ ትባላለች። የደብረ ዘይት ልጅ ናት። ጣሊያንና ቤይሩት በርካታ ዓመታት ቆይታለች። ስንተዋወቅም በጣም በርካታ ጊዜያት ቆይተናል። እንግዲህ እንደታየው በፌስቡክም በተለያዩ ማህበራዊ ድረገጽ ሰርጉ እንዴት እንዳማረ እንዴት እንደነበረ ስለሚያውቁና ስላዩ ብዙ ዝርዝር መናገሩ ጊዜ ማባከን ነው። ያው ሁሉም አይቶታል።
ልክ ነው። እና የሰርጉን በደንብ ደምቆ ተመልክተነዋል። ደስ ይላል። ሂሳቡን ማን ከፈለ?
ያው ወዳጅ ዘመድ አለ እኮ። ወዳጅ ዘመድ ውሎ ይግባ። ወዳጅ ዘመድ እኛ ብዙም ያወጣነው ወጪ የለም። ወዳጅ ዘመድ ነው ሁሉን ነገር ያደረገው። በአንድ ደረጃ ብትሄድ ጸጋዬ እሸቱ ባንዱን ሰጥቶ ነው። እንደገና ምግብ የመጡትን ምግቦች ዮናስ ጨርጨር አለ እዛ ካዛንቺስ እና ሌሎች የእሱ አይነት ስራ የሚሰሩ የሎካንዳ ቤት ባለቤቶች አሉ። ቢጃ ኢትዮጵያ ደግሞ ማወራረጃውም አድርጎታል። ዲኮሩን ደግሞ አሹ ዌዲንግ ዲኮር እሱ አድርጎታል። ድምፃን እንደምታያቸው ሁሉም ወዳጅ ዘመድ መጥቶ በፍቅር በደስታ ነው የተጫወቱት።
የደመቀ ሰርግ ነበር።
አዳራሹን ብቻ ነው የከፈለው ትንሽ። በቃ በተረፈ መኪናውን ራሱ የሰርጉን መኪና የፈቀዱልን ራሳቸው በጣም የሚመሰገኑ ናቸው። ምንም ወጪ የለም። በቃ ደስ ይል ነው።
ይሄ በጣም ደስ ይላል። እኔ ምን ብዬ አሰብኩኝ፣ ተሳስቼ ነው ለነገሩ። እንግዲህ ሰርጉን ካደረገ በኋላ በፍጥነት እንደው በብርድ አሜሪካ ሀገር የመጣው ሂሳቡ በጣም በዝቶበት ነበር ማለት ነው ብዬ አሰብኩኝ።
አይ የተሰጠኝ ቪዛ የሁለት ዓመት ነበረ እና ሰርጉንም ሳዘጋጅ አንዳንድ ስራዎችንም ስሰራ ቀስ እያለ ሊያልቅ ሆነ የቪዛው። ስለዚህ ከመቃጠሉ በፊት እና እኔም በንዴት ከመቃጠል ለምን ቀደም ብዬ አልመጣም ብዬ ነው በዚህ በክረምቱ መጀመሪያ ላይ መጣሁኝ። የመጣሁበት ወቅት ምናልባት ብርድ ነው መሰለኝ ያላወቅኩም። ብዙ ሰው ለምን ይህን እንትኑ መረጥክ ይሉኛል። ማየት ደግሞ አንዳንዴ ጥሩ ነው እና ከሀገሬ ክረምት ጋር ሳነጻጽረው አይ እኛ ጋር ክረምት የለም አልኩኝ። በቃ አሳቀኝ። በቃ ካሌንደር ላይ ሰኔ፣ ሐምሌ፣ ነሐሴ የሚለውን አይቼ ሳቀኝ። የመጣው ክረምት ማለት ምን ማለት እንደሆነ ገና እዚህ ተጀምሮ አይቼው በጣም ነው የገረመኝ። በረዶው ወርዶ እስከ 3-5 ቀን ድረስ የሚቆይበት ሁኔታ ነው። በአካፋ የሚዘጋው እኛ ጋር በረዶውን አይተነው እኮ ዞር ብለን ስንመለስ የለም ሟምቷል።
እንግዲህ እዚህ የመጣኸው ለረፍትም አይደለም። የስራዎችህን እየተዘዋወርክ ለመጀመሪያ ጊዜ በሰሜን አሜሪካ ለአድናቂዎችህ ለተመልካቾች ታቀርባለህ? እስቲ ስለ ስራ ምንድነው አሁን ወደዚህ ዘህ የመጣው ስራ?
በአብዛኛው ጓደኛዬ አብዞኝ ነው የመጣው ጉብኝት ነው። እኔ በመጀመሪያ ደረጃ ሀገር መጎብኘት ነው ፈልገው። እና አንዳንድ ከተሞችን እያየሁ ነው። ቴክኖሎጂው ጋራ ያው ግራ ቢጋባም ከቴክኖሎጂው ጋራ እየተግባባም አይተህ ዓለም የደረሰበትን ደረጃ ታያለህ። ጓደኛ የጋብዞኝ ነው ይህንን ቪዛው የሚያገኘሁትና በዛ ምክንያት የመጣሁት። ከዛ እንግዲህ ስራዎች ወደፊት ደረጃ በደረጃ ሄደን ተመልሰን ስንመጣ በጥሩ ጊዜ ተወስዶበት በጥሩ ቅንጅት ለመስራት ነው ከነ ክቤ ከነ መስከረም ጋራ። እንደውም ቅንጅቱ ራሱ በጣም ነው
እዚህ አካባቢ ነበረ ዋሽንግተን ዲሲ ከመስከረም ጋራ
ያው ሰርጉን ዌልካም ሲጋብዙኝ በዛው ነው። አዎ አዎ።
ከዛስ በኋላ አሁን ወደ ሌላ አካባቢዎች ተዛዛርክ?
እንሄዳለን ገና ነው እንግዲህ አሁን የተነጋገርን ያለነው።
እስቲ ስለ ቀልድ ስራዎች እንነጋገር። ያው ቀልድ የህይወት አካል ነው የምትታወቀውም በሱ ነው። ቀልድ ላንተ ምንድን ነው?
እንግዲህ ቀልድ በሰላም በልዩ ልዩ ነገሮች የደከመን አምሮ ዘና ማድረጊያ ነው። ቀልድ የከፋውን ሰው ፈገግ እንዲል ማድረጊያ ነው። ወይ ደግሞ ለመዝናናት መጥቶ የበለጠ እንዲዝናናም ማድረጊያ ነው። ቀልድ ለኔ የሚተረጎምልኝ እንደዚህ ነው። ቀልድ ለኔ በቃ የከፋውን ወይም የደበረውን ወይም ደግሞ እንደሆነ ነገር ድብት ያደረገውን ሰው ዘና እንዲል ማድረግ ነው ቀልድ። ቀልድ ፈጥሮ ማዝናናት ማለት ነው።
የማህበረሰብንም ሁኔታዎች መረዳትን ይጠይቃል። አንተ የምትኖረው ኢትዮጵያ ነው። አሁን ደግሞ እዚህ በዩናይትድ ስቴትስ የሚኖሩ በውጭ ሀገር የሚኖሩ ዳያስፖራ ነው የምትሏቸው? ምትሉ እንደበን እንጂ እኔም እዚህ አለ። እንዴት ነው ይለያል የምትሰራቸው ስራዎች? በተለይ በውጭ የሚኖሩ እውነታቸው ይለያል፣ የሚያስቃቸው ነገር ይለያል። ይሄ ያንተንም ስራ የሚቀይር ነው ወይስ እነሱን ወደ ማምጣት ነው? በምን ይለያል ኢትዮጵያ መድረክ ላይ ስትወጣና እዚህ መድረክ ላይ ስትወጣ?
እንግዲህ ያው ኢትዮጵያም እዚህም መድረክ ላይ ስትወጣ የምታገኘው መጀመሪያ ሰው ነው፣ የሀገርህን ሰው። ስለዚህ እዛ መድረክ ላይ የመጣው ሰው ሊዝናና ነው። መዝናናት በሚለው ነገር ላይ ሁለቱም የሚያጋራቸው ነገር ስላለ ለመዝናናት ነው የሚመጡት። ሌላ እዛ መድረክ ሲወጣና እዚህ ያለው ለእኔ እንደ ልዩነት ብዙም አልታየኝም። እዚህ ግን ብዙዎቹ ስራ አቆመው ወይም ስራ እንደወጡ ከሚሰሯቸው የተለያዩ ስራዎች ጊዜ አብቃቅተው ነው መጥተው እዚህ የሚመለከቱት። እዛ ደግሞ በአብዛኛው የእረፍት ጊዜ ላይ እና አውደ አመት ሲሆን ነው የሚሰራው፣ ወይም ደግሞ አንድ ኤቨንት ተዘጋጅቶ ረጅም ጊዜ ቅስቀሳ ተደርጎ ነው የሚዘጋጀው። እና ለእኔ ምንም አይነት ልዩነት የለውም ብዬ ነው የማስበው።
እንግዲህ የተከበራችሁ አድማጮቻችን የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዶት ኮም ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ዝግጅታችንን ሲያቀናብረልን የቆየው ደግሞ ሞክቢል ያቤሮ ነው። የስርጭት መሐንዲሱ ዳን ክራፍተን አብሮን ነበር። ዲጄ ፋትሱም የጋቢና ዲጄ በመሆን ከኛ ጋር ነበር። መልካም ምሽት። በነገው ጉዞ እንገናኝ። ከጀመርነው ሙዚቃ ጋር አብራችሁን ቆዩ።
አለ ብሎ ከዚህ በላይ ማሰብ ድካም ነው።